የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ዕለተ ረቡዕ ሰኔ 14 2015 ዓ.ም መሰናዷችን ጀመረ። አሽከርካሪዎች ላይ በተፈጸመ እገታ ተቆጥተው ሰልፍ ወጡ። በምስራቅ ጎጃም ማቻከል ወረዳ በአማኑኤል ከተማ ነዋሪዎች ከፖሊሶች ጋር ተጋጩ።
ሮማያ ከሚ የታፈኑ ሹፌሮች ምናምን በዚህ ምክንያት ነዋሪዎች ሰልፍ ወጡ። አሁን እንደዚህ ምክንያት ያው አንድ ሁለት ሰውም ሞቷል፣ የቆሰለም አለ። አሁን ደህና ብሎ ያው መንገድ ተዘግቷል። ከአማኑኤል እንደ ቁጥራቸው 10 ናቸው ነበር።
ታዛ በቆየንበት ጊዜ ያው ብዙ ነገር ሆነናል። በጅራፍ እንደበለ ይተገርፈናል።
በተከታታይ የሰማችኋቸው የቀደሙት የሰፉ ተሳታፊ ሲሆኑ ተከታዩ ደግሞ ከዚህ ቀደም በእስር ያሳለፉ አንድ ታጋች ናቸው፣ ታሳሪ ናቸው። በዚህ ጉዳይ ላይ በምሽቱ አብይ ጉዳያችን ወይም ደግሞ ዘገባችንን የምናቀርብላችሁ ይሆናል። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የምሽቱ ተረኛ አስተናጋጃችሁ ኤደን ገረመው ነኝ። ብርሃን ኃይሉ ከስቱዲዮ በመሆን ስርጭቱን ታቀናብርልናል። ግርማ ደገፋና ሲሳይ አሸናፊ ደግሞ የምስልና ድምጽ ቅንብሩን ያከናውኑልናል። አባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን ናት። ጽዮን ግርማ የምሽቱ ዋና አዘጋጃችን። አብራችሁን ታመሹ ዘንድ እስከ 4 ሰዓት አብራችሁን እንድትቆዩ በአክብሮት እየጋበዝን አሁን ለዓለም ዜናዎች እንግዶ ወልዴ ይጠብቃችኋል።
በድጋሚ እንደምናመሻችሁ፣ ዜናውንም አቀርብላችሁ እንግዶ ወልዴ ነኝ። አልሻባብ የኢትዮጵያና ሶማሊያ ወታደሮች የሚገኙበትን ወታደራዊ ሰፈር ዛሬ ማጥቃቱ፣ የሰባ ሁለት ሰዓታት ተኩስ ማቆም በተጠናቀቀ በደቂቃዎች ውስጥ የሱዳን መዲና ካርቱም በከባድ መሳሪያ ተኩስ ጥናት መዋላ፣ እንዲሁም አሜሪካና እንግሊዝ ለዩክሬን ተጨማሪ እርዳታ እንደሚያደርጉ መግለጻቸው የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። አልሻባብ በሶማሊያ የሚገኝ አንድ ወታደራዊ ሰፈርን ዛሬ ማጥቃቱን የኤኤፍፒ ዘገባ አመልክቷል። ሁለት የአጥፍቶ ጠፊ የቦምብ ፍንዳታዎች የኢትዮጵያና የሶማሊያ ወታደሮች በሚገኙበት ባርዴር በተሰኘችው የደቡባዊ ከተማ ባለ ወታደራዊ ሰፈር መፈጸሙን ምንጮች ተናግረዋል። ወዲያውም የከባድ መሳሪያ ተኩስ ተሰምቷል። ጥቃቱ የተከሰተው የአፍሪካ ሕብረት የሰላም አስከባሪ ኃይል ወታደሮችን መቀነስ መጀመሩን ባስታወቀበት ወቅት ነው። አልሻባብ ለጥቃቱ ኃላፊነቱን በወሰደበት ጥቃት ምን ያህል ጉዳት እንደደረሰ ወዲያውኑ ማወቅ እንዳልተቻለ ዘገባው አመልክቷል። የመጀመሪያው ፍንዳታ የኢትዮጵያ ወታደሮች የሶማሊያ ወታደሮችን በሚያሰለጥኑበት ግቢ መግቢያ በር ላይ እንደነበር የአካባቢው የፖሊስ አባል የሆነው አብዲ ባሬ ለኤኤፍፒ ዜና ወኪል ተናግሯል። ሁለተኛው ፍንዳታም ከአምስት ደቂቃ በኋላ እንደተሰማና ተጎጂዎችም ሊኖሩ እንደሚችሉ ነገር ግን ዝርዝር መረጃ እንደሌለ የፖሊስ አባሉ ጨምሮ ገልጿል። ከመጀመሪያው ፍንዳታ በኋላ ከፍተኛ የተኩስ ድምጽ እንደነበር ጨምሮ ተናግሯል። ጥቃቱን በተመለከተ የኢትዮጵያ መንግስት እስካሁን ያለው ነገር የለም። ባለፈው ወር የአልሸባብ ተዋጊዎች የአፍሪካ ህብረት የሰላም አስከባሪ ሉክ ላይ ባደረሱት ጥቃት 54 የዩጋንዳ ወታደሮች መሞታቸው ይታወሳል። የሰባ ሁለት ሰዓታት የተኩስ ማቆም በተጠናቀቀ በደቂቃዎች ውስጥ የሱዳን መዲና ካርቱም ዛሬ ማለዳ በከባድ መሳሪያ ተኩስ ተነጣለች። ከተኩስ ማቆሙ ፍጻሜ ቀደም ብሎ ማክሰኞ ምሽት የሱዳን የስለላ ተቋም በእሳት ጋይቷል። ለእሳት ቃጠሎው አንዱ ተፋላሚ ወገን በሌላው ያመካኛል። በአብደል ፈታህ አልቡራን በሚመራው የሱዳን ሰራዊት ውስጥ ያሉ አንድ ምንጭ ለእሳቱ የመሐመድ አምዳን ደጋሎን ፈጥኖ ድራሽ ኃይል ተጠያቂ አድርገዋል። በፈጥኖ ድራሽ ኃይሉ ውስጥ ያሉ ሌላ ምንጭ ደግሞ የኃይሉ ወታደሮች ተሰባስበው በሚገኙበት የስለላ ተቋም ላይ የሰራዊቱ በድሮን ጥቃት ፈጽሟል ሲሉ ለኤኤፍፒ ዜና ወኪል ተናግረዋል። ከናይል ባሻገር ባለችው ኦምዱርማን ከተማ ያሉ ነዋሪዎች ደግሞ ዛሬ ማለዳ የከባድ መሳሪያ ልውውጥ መስማታቸውን ተናግረዋል። የጦር አውሮፕላኖችም ዝቅ ብለው ሲበሩ እንደነበር ተናግረዋል። በአሜሪካ እና በሳዑዲ አረቢያ አማካኝነት የተደረሰው የ72 ሰዓታት ተኩስ ማቆም በውጊያው ምክንያት መንቀሳቀስ ላልቻሉና ሱዳናውያን መጠነኛ እፎይታ ሰጥቶ ነበር ተብሏል። ሌላው የጦር አውድማ የሆነችው ዳርፉር ከፍተኛ ቁጥር ያላቸው ነዋሪዎች ግጭቱን በመሸሽ ለቀው እየወጡ መሆኑን ታውቋል። ይበንዲ እንዳለ የዩናይትድ ስቴትስ ለሱዳን እና አጎራባች ሀገራት ተጨማሪ 172 ሚሊዮን ዶላር እንደምትሰጥ ትናንት ማክሰኞ አስታውቃለች። ገንዘቡ እየተካሄደ ባለው ጦርነት ምክንያት ለተፈጠረው ሰብአዊ ቀውስ ምላሽ የሚውል ነው ተብሏል። የአሜሪካ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባወጡት የጽሑፍ መልእክት አገራቸው እስካሁን 500 ሚሊዮን ዶላር ለሱዳን እና አካባቢ ሀገራት እንደላከች፣ ገንዘቡም ለፍልሰተኞች ለሀገር ውስጥ ተፈናቃዮችና በአጠቃላይ በመካሄድ ላይ ያለው ግጭት ሰለባ ለሆኑት እንደሚውል ጠቁመዋል። ከሱዳን ሌላ እርዳታ የሚመለከታቸው ሀገራት ቻድ፣ ግብጽ፣ ኢትዮጵያ፣ ደቡብ ሱዳን እና መካከለኛው የአፍሪካ ሪፐብሊክ ናቸው። በቅርቡ በተባበሩት መንግስታት ድርጅት በተላለፈ ጥሪ ለሱዳን 1.5 ቢሊዮን ዶላር መሰብሰቡን ድርጅቱ ሰኞ ዕለት ማስታወቁ ይታወሳል። አድማጮች፣ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ 18 ነው። በደቡብ ሱዳን የተባበሩት መንግስታት ድርጅት ከፍተኛ ባለስልጣን በአገሪቱ ያሉ ባለስልጣናት በሚቀጥለው ዓመት ምርጫ እንዲያካሂዱ እንዲሁም እንደ አውሮፓውያን አቆጣጠር በ2018 በአዲስ መልክ የደረሱትን የሰላም ስምምነት ተግባራዊነት እንዲያፋጥኑ ጠይቀዋል። የዚህን ዜና ዝርዝር ደረጃ ደስታ ያቀርበዋል።
በደቡብ ሱዳን የተባበሩት መንግስታት ኃላፊ ኒኮላስ ሄይስም ትናንት ማክሰኞ በተባበሩት መንግስታት የጸጥታው ምክር ቤት ንግግር አድርገዋል።
Now is not the time to take our eyes off the ball in South Sudan. What we can learn from Sudan is how quickly
አሁን አይናችንን በደቡብ ሱዳን ካለው ኳስ ላይ መንቀል የለብንም። ከደቡብ ሱዳን መማር የምንችለው ነገር በስንት ድካም የተገኘ የሰላም ስኬት በምን ያህል ፍጥነት ሊጠፋ እንደሚችል ነው። ይህ ተሟላና ወቅታዊ የሆነ የተሐድሶ የሰላም ስምምነት ተግባራዊነት ምን ያህል አስፈላጊ እንደሆነ አጉልቶ ያሳያል። በቅርቡ በኢጋድ መግለጫ እንደተነገረን የመከላከያና የአርበኞች ሚኒስትር መነሳት እልባት ያገኘ ቢመስልም ያ መሆኑ ግን አልታወቀም።
ይህ ዓመት በዓለም ወጣት ለሆነች አገር እጅግ ወሳኝ ዓመት ነው። አዲስ ህገ መንግስት መቀረጽ አለበት። በታህሳስ 2016 ለሚካሄደው ምርጫም ዝግጅቱ ተጠናቋል። ሄይሰም በደቡብ ሱዳን እየተካሄደ ያለው ውጊያ የደቡብ ሱዳን ኢኮኖሚን እየጎዳ ነው ይላሉ። ከሰሜኑ አጎራባች አገር ከሱዳን የሚመጡ ሸቀጦች በመስተጓጎላቸው የሸቀጦች ዋጋ እንዲያሻቅብ እያደረገ መሆኑን አመልክተዋል። የደቡብ ሱዳን ኢኮኖሚ በፖርት ሱዳን በኩል ወደ ውጭ በሚላከው ነዳጅ ዘይት ላይ ጥገኛ ነው። የነዚህ መቋረጥ በኢኮኖሚው ላይ አውዳሚ የሆነ ተጽዕኖ እንደሚኖረው ጠቁመዋል።
ሊቢያ ትናንት ማክሰኞ 165 የሚሆኑ ናይጄሪያውያንን ወደ አገራቸው መልሳለች። አገሪቱ ሰሞኑን የጀመረችውና ህገወጥ ፍልሰተኞችን ወደ አገራቸው የመመለስ ዘመቻ አካል ነው ተብሏል። የዓለም አቀፉ የስደተኞች ድርጅት IOM ፍልሰተኞቹን የመመለስ ስራውን እንደሚቆጣጠር የአሶሴትድ ፕሬስ ዘገባ አመልክቷል። 165ቱን ፍልሰተኞች ሴቶች እንደሆኑም ታውቋል። የፍልሰተኞች ቢሮው አንዳንዶቹ ሴቶች በመንገድ ላይ ልመና ተሰማርተው ነበር ብሏል። ሌሎች የናይጄሪያ ፍልሰተኞችን በሚቀጥለው ሳምንት ወደ አገራቸው እንደሚልኩ ባለስልጣናት ተናግረዋል። አፍሪካውያን ፍልሰተኞች ሜዲትራኒያን ባህርን አቋርጠው ወደ አውሮፓ ለመዝለቅ ሊቢያን እንደ መነሻ ይጠቀማሉ። ሩሲያ ካደረሰችባት ወረራ ዩክሬንን መታደግና እንድታገግም ማድረግ ለዓለም አንድነት፣ መረጋጋትና ዲሞክራሲ እንዲሁም ሥራ ፈጠራ አስተዋጽኦ እንደማድረግ ይቆጠራል ሲሉ የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ ትናንት አገሪቱን ለመርዳት በለንደን በተካሄደ ጉባኤ ላይ ተናገሩ። 60 አገራትና የግሉ ዘርፍ እንግሊዝና ዩክሬን በጋራ ለንደን ላይ ባዘጋጁት የሁለት ቀን ጉባኤ ላይ ተሳትፈዋል። የእንግሊዙ ጠቅላይ ሚኒስትር ሪሺ ሱናክ ለሆስፒታልና ትምህርት ቤት መልሶ ግንባታ የሚውል 3 ቢሊዮን ዶላር የዓለም ባንክ ብድር ማስተማመኛ ለዩክሬን እንደሚሰጡ ቃል ገብተዋል። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በበኩላቸው አገራቸው ተጨማሪ 1.3 ቢሊዮን ዶላር እንደምትሰጥ አስታውቀዋል። ገንዘቡ ዩክሬንን የኃይል መዋቅር ለማደስ፣ ድንበሯን ለማዘመን፣ ባቡርና ወደቦችን እንዲሁም የጉምሩክ አሰራርን ለማሳለጥ እና የንግዱን ማህበረሰብ ለማገዝ እንደሚውል ብሊንከን ገልጸዋል። ይህ በእንዲህ እንዳለ አገራቸው ከ30 በላይ ሻሂድ ድሮኖችን ሰኞ ምሽት መታመጣሏን ዜሌንስኪ በትናንት ምሽት የቪዲዮ መልእክታቸው አስታውቀዋል። አንድ ያደጋ ግዜ ሰራተኛ መገደሉንና 8 ሌሎች ደግሞ መጎዳታቸውንም ተቀመዋል። በመጨረሻም በደረሰባቸው ግፊት ምክንያት አገራቸውን ጥለው በሌሎች ሀገሮች የሚገኙ በሚሊዮን የሚቆጠሩ ስደተኞች ለሚያሳዩት ጀግንነትና ከችግር መልሶ የመውጣት ብቃት እንዲሁም ተቀባይ ማህበረሰቦች ለሚያሳዩት ደግነት ዓለም ለሰጣቸው ምላሽ እንዲሁም ሰባዊ አጋሮቻቸው ለሰጧቸው ድጋፍ እውቅና እንሰጣለን ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት የተከበረውን የዓለም የስደተኞች ቀን በማስመልከት ባወጡት መግለጫ አስታውቀዋል። ዩናይትድ ስቴትስ ከእንደረፈን አቆጣጠር 1975 ጀምሮ 3.5 ሚሊዮን ስደተኞችን ተቀብላ በቋሚነት ማስፈሯን የጠቀሱት ብሊንከን ይህ ሲወርድ ሲዋረድ የመጣው የደግነት ባህል ህይወትን የሚታደግና በመላ አሜሪካ ላለው ማህበራዊ ትስስር አዎንታዊ አስተዋጽኦ ያደረገ ነው ብለዋል። ስደተኞች በአሜሪካም ይሁን በዓለም የፖለቲካ የኢኮኖሚ ማህበራዊ ተጽዕኖ እንዳላቸው በታሪክ ተስተውሏል ያሉት የውጭ ጉዳይ ሚኒስትሩ ይህን አስተዋጽኦ እውቅና በመስጠት አገራቸው የስደተኞች ቀበላ ፕሮግራሟን በማዘመን ላይ ትገኛለች ብለዋል። አሜሪካኖች በግል ስደተኞችን የሚቀበሉበት አዲስ ፕሮግራም በዚህ ዓመት ተግባራዊ መደረጉንም ገልጸዋል። ስደተኞች በተስፋ እና በክብር እንዲኖሩ አሜሪካ ከሌሎች ወገኖች ጋር የምታደርገውን ትብብር እንደምትቀጥልም ብሊንከን አስታውቀዋል። ለምሽቱ ለሰዓቱ ያዝነው ዜና በዚህ ተፈጽሟል። ከቀሪ ፕሮግራሞቻችን ጋር አብራችሁን እንድትወሉ እንድታመሹ ጠይቃለሁ። መልካም ምሽት።
እንግዲህ ወልዴን ለዓለም ዜናዎች አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት የሚተላለፍላችሁ የዛሬ ዕለተ ረቡዕ ሰኔ 14 2015 ዓ.ም መሰናዷችን ከአሜሪካ ድምጽ ዋሽንግተን ዲሲ ወደ እናንተ መድረሱን ይቀጥላል። አብራችሁን ስለሆናችሁ አብዝተን እናመሰግናለን። ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን amharic.com እንዲሁም ደግሞ በፌስቡክ ገጻችን @amharic ላይ ታገኛችኋላችሁ። እዛ ላይ ተከታተሉን ዘንድ እንዲሁም አስተያየታችሁን ታደርሱን ዘንድ በአክብሮት እንጋብዛለን። የዕለቱ ተረኛ አስተናጋጃችሁ ኤደን ገረመው ነኝ። አሁን ወደ ምሽቱ አብይ ርዕስ እንሻገር። በአሽከርካሪዎች ላይ በተፈጸመ እገታ ተቆጥተው ሰልፍ ወጡ የአማኑኤል ከተማ ነዋሪዎች ከፖሊስ ጋር ተጋጩ። ባለፈው ሳምንት መጨረሻ ላይ በኦሮሚያ ክልል ሰሜን ምዕራብ ሸዋ ዞን አሊዶሮ በተባለ ቦታ በአሽከርካሪዎቻቸውና በረዳቶቻቸው ላይ የተፈጸመ እገታን ተቃውመው ሰልፍ ወጡ የምስራቅ ጎጃም ዞን ማቻከል ወረዳ አማኑኤል ከተማ ነዋሪዎች ከፖሊስ ጋር መጋጨታቸውን ያነጋገርናቸው የአካባቢው ነዋሪዎች ለአሜሪካ ድምጽ አስታውቀዋል። እነዚሁ የከተማዋ ነዋሪዎች እንደተናገሩት ፖሊስ ሰልፉን ለመበተን በወሰደው የኃይል እርምጃ የአንድ ሰው ህይወት ማለፉና 4 ሰዎች መቁሰላቸውንም ጨምረው አስታውቋል። ስማቸው እንዲጠቀስ ያልፈለጉ የከተማዋ ነዋሪዎች ለአሜሪካ ድምጽ ሲናገሩ ባለፈው ሳምንት መጨረሻ በኦሮሞ ነጻነት ሰራዊት ታግተዋል የተባሉ አሽከርካሪዎችና ረዳቶቻቸውን ለማስለቀቅ ቤተሰቦቻቸው የተለያዩ ጥረቶችን እያደረጉ እንደሚገኙም አመላክተዋል። የኦሮሞ ነጻነት ሰራዊት በድርጊቱ ማዘኑን አስታውቆ ተጠያቂው ግን መንግስት ነው ብሏል። የአሜሪካ ድምጽ ዘጋቢዎች ያስተናዱትን ጥንቅር ደረጀ ደስታ እንደሚከተለው ያቀርባል።
ባለፈው ሳምንት መጨረሻ በኦሮሚያ ክልል ሰሜን ምዕራብ ሸዋ ዞን አሊዶሮ በተባለ ቦታ በአሽከርካሪዎችና በረዳቶቻቸው ላይ እገታ መፈጸሙን በመቃወም ከትላንት በስቲያ ሰኞ ሰኔ 12 2015 ዓ.ም ተመረተ በምስራቅ ጎጃም ዞን በማቻካል ወረዳ የአማኑኤል ወረዳ ነዋሪዎች ሰልፍ መውጣታቸውንና ሰልፉን ለመበተን ፖሊስ በወሰደው የኃይለ ምርጫ የአንድ ሰው ህይወት ማለፉን ስማቸው እንዲጠቀስ ያልፈለጉና በቦታው ነበርሁ ያሉ አንድ ግለሰብ ለአሜሪካ ድምጽ ገልጸዋል። ያይንማኙ የተቃውሞ ሰልፉን መነሻ በማብራራት ይጀምራሉ።
ሰኞ ለጀመረ ያው ከተናንትና ያው ረብሻ ተነሳ እንግዲህ የቆሰለማለ የሞተማለ የረብሻው ምክንያት ይህ ቅዳሜ ለክ ያወር ሮማያ ክልል የታፈኑ ሹፌሮች ምን አሉ? በዚህ ምክንያት ማሪ ሰልፈቶ አሁን እንደዚህ ምክንያት ያው አንድ ሁለት ሰውም ሞቷል የቆሰለም አለ። አሁን ገና ዝምሎ ያው መንገድ ተዘግቷል። ካማኒር እንደ ቁጥራቸው 10 ናቸው ነው እንዳለ። እንግዲህ ያው የታገቱ ብዙ ናቸው፣ ግን አሁን ቁጥራቸው 10 ምናምን ናቸው። ከዚህ ከኛ የታገቱ 10 ናቸው። ብር ከፈሉ ብዙ ቦታ ላይ በረሃ ነው ያለ ያሉ አንዳንድ ምንም ብር ይዛችሁና ይለቀቁላችኋል ከብለው በዚህ ገንዘብ ይዘው አጠራቀው ተገኝ ተሰቡ ይዘው ሆነዋል። እንግዲህ የእነሱም ውጤት አልታወቀም ገና።
በፖሊስ እርምጃ ስለደረሰው ጉዳት ከደብረ ማርቆስ ሆስፒታልና ከአካባቢው ባለስልጣናት ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በሰሜን ምዕራብ ሸዋ ዞን አሊዶሮ በተባለ አካባቢ በኦሮሞ ነጻነት ሰራዊት ታግተዋል ከተባሉ ቁጥራቸው በውል ያልታወቀ አሽከርካሪዎችና ረዳቶቻቸው ውስጥ የአካባቢው ተወላጆች እንደሚገኙበት የገለጹት እማኞቹ ለአንድ ታጋች እስከ 1 ሚሊዮን ብር በታጋቾቹ መጠየቁን ተናግረዋል። የታጋቾቹ ቤተሰቦች የተጠየቁትን የገንዘብ መጠን ከፍለው ለማስለቀቅ እየተሯሯጡ እንደሆነም አመልክተዋል።
ሰላማዊ ሰልፍ አለ ሳይስ በሰመረት ነው ጥያቄም እየተደረገ ተናንትና ወድማት ገሰ ወዳና ዝም መስበታ ያለው ሙሉ ሰራይ ተጠይቁ ዝም ወጣት ዝም ብሎ ቆም በቃ መንገዱ እንደላይም ከታይም ተዘግቷል። የመንግስት መከላከያ ካለ የእኛ ዝምሮ ወንድሮቻችን እዚያ ታስረው እያለ ታግተው እያለ እዚህ ላይ መከላከያ በሰላማዊ ሰልፍ ላይ ምንድን ኖሮብን ነው ብለው ይህን ማስጠት አለበት ሲሆኑ ልጆቻችን የሚለቀቁልን የሚል ጥያቄ አቅርቧል። መፍትሄ የሚሰጠውን ስራጣ መንገድ ተዘጋ። በዚህ ላይ ትናንትና ፖሊስ እንደገና ህብረተሰቡን ማስማመት ሲገባው ተኩሶ አንድ አራት ልጆችም ወደ ሆስፒታል ደብረ ማርቆስ ይባላል ሚሉን አንድ ላይ ሞተ ያንቀበርን ትናንትናት
ወደ ሶስት ወደ አራት ልጅ ታግተው እንደውም አንድ ሚሊዮን 500 ሺህ ብር ምናምን የተባለ ጥያቄ ገንዘብ በማሰባሰብ ላይ ናቸው ወላጆቻቸው።
አቶ ምስክር አምባው የተባሉ ሌላ ግለሰብ በዚሁ አሊዶሮ እየተባለ በሚጠራው አካባቢ በኦሮሞ ነጻነት ሰራዊት ተደጋጋሚ የእገታ ድርጊት እንደሚፈጸምና ቀደም ሲልም እርሳቸውም የእገታው ሰለባ እንደነበሩና 1 ሚሊዮን ብር ከፍለው እንደተለቀቁ ነግረውናል። አቶ ምስክር በቅርቡ ለመንግስት ስራ በአማራ ክልል ሰሜን ሸዋ ዞን ቆይተው ወደ ባህር ዳር ከተማ ከሁለት የስራ ባልደረቦቻቸው ጋር በመመለስ ላይ ያሉ ከአዲስ አበባ ወደ ባህር ዳር በሚወስደው ዋና የአስፋልት መንገድ ላይ በፍቼና በገርበጉራቻ መካከል በሚገኝ አሊዶሮ አካባቢ እኩለ ቀን ላይ በኦሮሞ ነጻነት ሰራዊት ታጣቂዎች እንደታገቱ ይናገራሉ።
አስፋልትን ፍቼ ላይ ወደ ገርበጉራቻ ስንወጣ ኢስት ሲሚንቶ ፋብሪካውን እንዳለፍን አሊዶሮ የሚባል ቦታ ላይ ነው የተያዝነው። የያዙን ኦነግ ሸኔዎች ናቸው። የተያዝነው ህዳር 20 ቀን ነው። ቀን 6 ሰዓት ከ20 አካባቢ የተያዝነው። ከተያዝን በኋላ በእግር ጉዞ ረጅም ጉዞ ወሰዱን ወደ ገጫካ። ማታውኑ ደውሉ ወደ ቤተሰብ የያዙን ኦነግ ሸኔዎች ናቸው ብላችሁ እንትናው የኦሮሞ ነጻነት ሰራዊት ነው። ኦነግ ሸኔ ስትሏቸው ይገባቸዋል፣ ችግር የለውም ደውሉ አሉ። በኦነግ ሸኔ ተይዘናል ብለን ሪፖርት አደረግን በስልክ። ከዛ በኋላ አንድ 6 ቀን እዛው አቆዩን። ያው እዛ በቆየንበት ጊዜ ያው ብዙ ነገር ሆነናል። በጅራፍ እንደበሬ ተገርፈናል። አላማ አላቸው፣ አላማቸው የበላይ ነን ነው።
አቶ ምስክር በስድስት ቀናት የእገታ ቆይታቸው አንድ ህንዳዊን ጨምሮ ብዙ ሰዎች ታግተው መመልከታቸውንና ከአንድ ሚሊዮን እስከ 3 ሚሊዮን ብር እየከፈሉ መለቀቃቸውን አስታውሰዋል።
እኔ ካሜራማንና ሾፌሩ ነው የተያዝነው። ከዛ በኋላ ሌሎች የተያዙ ነበሩ። ባይዘው ከኛ ለዚህ ስራ ከሄድነው 3 ነው እንጂ አጠቃላይ 10 ሰው አንድ ቦታ ላይ የተያዝነው። እኛ እንደያዙ ሌሎችንም እዛው ይዘው ነው የሄዱት። ዘና ብለው ነው እየተኮሱ ይዘው ነው የሄዱ። ሌላም ቦታ ላይ የተያዙ ነበሩ። እኔ በመውጣበት ጊዜ እኛ ልንወጣ ስንል አንድ ህንዳዊ 3 ሚሊዮን ከፍሎ የወጣ ህንዳዊ ዜጋ ነበርና በተለያየ ቦታ ላይ የሚያስቀምጡሽ እና እኛ ጋር አንድ ላይ ነበር ነው አንድ ቤት ላይ አንድ ቦታ ላይ የምናድረው ሰዎች ወይም አንድ ላይ የምንውለው 10 ነበር።
በአጋቾች የተጠየቁትን 1 ሚሊዮን ብር የከፈሉት የቤተሰቦቻቸውን ቤት ሸጠው እንደሆነ የተናገሩት አቶ ምስክር በወቅቱ ለክልሉ መንግስት ስለ ጉዳዩ አመልክቼ የነበረ ቢሆንም እስካሁን መልስ የሰጠኝ አካል የለም ይላሉ።
እኔ ሰርግ ላጅብ አልሄድኩም ወይ ለክልል ጉዳይ አልሄድኩም ወይ ክርስትና ተጠርቼ ዘመድ ልጠይቅም አልሄድኩም። የወጣሁት ለመንግስት ስራ ነው። ለመንግስት ስራ ወጥቼ ደገም ላይ ወይም ሲሚንቶ ፋብሪካ አካባቢ ካምፕ አለ፣ መከላከያ ካምፕ አለ። እዛ ላይ መከላከያ ይያለ፣ እዛ ላይ ሰራዊት ይያለ። ያን ያህል ጥይት ተኩሰው መኪናችን በቦምብ አጣጥለው እኛን ሲወስዱ አንድ ሰው ሊደርስልን አልቻለም። አንድ የመንግስት አካል እኔ እጅግ በጣም ያዘንኩት እዚህ ክልል ከ32 ዓመት ሰራሁ እንግዲህ መንግስት ቤት። እኔ በ32 ዓመት ውስጥ ቤት አልሰራሁም። እናት አባቴ የሰጡኝ ቤት አለኝ፣ ያወረሱኝ። ይህን ቤት ሽጠን እንድንከፍል ነው የተደረገ። መንግስት ይህን የከፈልነውን ቢያንስ የከፈልነውን ብቻ 1 ሚሊዮን እንኳ ቢከፍል ሌላው ነገር ቀርቶ ቢመልስልን ቢተካልን ትልቅ ነበር። በጣም የሚያመው እዚህ ያለው መልስ ነው። እስካሁን ድረስ አልተሰጠኝም። ምንም ጠና የሆነ ምላሽ አልተሰጠኝም። ለሾፌሩ ሲከፈል በአንድ ስራ ላይ ወጥተሽ አንደኛውን የበርልሽ ሌላውን የእንጀራ ልጅ ስታረጊ ያማል። ለዚህ ደግሞ ዋነኛው ምክንያት አንተ መንግስት የለም ብለሃል። እዛ ቦታ ላይ መንግስት ቢኖር ኑሮ ሰራዊት አለ፣ ግን ቢኖር ኑሮ በትክክል መንግስት ይህን ያስቆም ነበር ብለሃል በሚል ነው እስካሁን ድረስ ትኩረት እንዳይሰጠው ተደርጎ የኔ ጥያቄ ምላሽ እንዳያገኝ ተደረገና ይሄ ያማል በጣም። የግለሰብ ችግር አይደለም፣ የሀገር የክልል ችግር ነው፣ የአማራ ህዝብ ችግር ነው። ስለዚህ ምንድን ነው የገጠማችሁ? ምንድን ነው ችግሩ? እስኪ እዛ ላይ ስላለው ነገር መረጃ ስጡን ብለው የእኛ ሰዎች እንኳን መረጃ መውሰድ ነበረባቸው። አሁንስ ደህንነት ነው የሚለውም አካል፣ ጸጥታ አስከብራለሁ የሚለውም አካል፣ የፍትህ አካል ነው የሚለው አጠቃላይ ምንድን ነው ችግሩ ብለው የክልሉ መንግስት እኛን ጠይቆ መረጃ እንኳን መውሰድ ነበረበት። ለራሱ ግባት ለእኛ ሰው ይቅርና ለራሱ ግባት እንኳን መውሰድ ነበረበት። ግን በዛ ፈንታ መንግስት የለም ብላችኋል ተብሎ ማሳደድ እስከ ማሰር ድረስ የተደረሰው።
ባለፈው ሳምንት መጨረሻ ቁጥራቸው ከ30 በላይ የሆኑ አሽከርካሪዎችና ረዳቶቻቸው በኦሮሚያ ክልል ሰሜን ምዕራብ ሸዋ ዞን አሊዶሮ በተባለ ቦታ በኦሮሞ ነጻነት ሰራዊት እንደታገቱ ከታጋች ቤተሰቦች መረጃ ደርሶናል ያሉ እማኞች አጋቾቹ ለሹፌሮች 1 ሚሊዮን ብር፣ ለረዳቶች ደግሞ 500,000 ብር በነፍስ ወከፍ ቢከፍሉ እንደሚለቋቸው ለቤተሰቦቻቸው ስልክ በማስደወል መጠየቃቸውን ተናግረዋል። የታጋቾቹ ቤተሰቦችም በአሁኑ ሰዓት የተጠየቀውን ብር እያሰባሰቡ እንደሚገኙ እማኞቹ አመልክተዋል። እገታውን በተመለከተ ከታጋች ቤተሰቦች መረጃ ለማግኘት ሞክረን በከፍተኛ ስጋት ውስጥ እንዳሉና ለመናገር ፈቃደኛ እንዳልሆኑ ገልጸውልናል። በሌላ በኩል የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቢ የነርሱ ታጣቂዎች እንደዚህ አይነት ድርጊት እንዳልፈጸሙ ገልጸው በተጠቀሰው አካባቢ የሚንቀሳቀሱ ኃይሎች ብዙ መሆናቸውን ተናግረዋል። በዚህ 5 ዓመታት የተፈጸሙ ወንጀሎች ሁሉ የሥርዓቱ ድክመት ውጤት መሆናቸውን የገለጹት ኦዳ ተርቢ በሥርዓቱ ምክንያት የሚፈጸሙ ወንጀሎችን በኦሮሞ ነጻነት ሰራዊት ላይ ማላከክ የተለመደ ሆኗል ብለዋል።
ዳንዲ ጉርጉዳ ከነረጡ ዋነኝ ሶዶማ ከክስን ቀበሜ ወከሳንጅራኒ ወላለም ኩኒ ነመጋፈችይ
በትልልቅ አውራ ጎዳናዎች ላይ 30 ሰዎች በዚህ መልኩ ታግተው መጥፋታቸው ጥያቄ ይፈጥራል። ይሄ መንግስት ነኝ ብሎ የተቀመጠው አካል ለምን ስራውን አይሰራም? በአንድ በኩል ይህንን ህዝብ አስተዳድራለሁ ይላል፣ በሌላ በኩል ግን ይህ አይነት ወንጀል በህዝቡ ላይ እየተፈጸመ ነው። ይሄ በጣም አሳዛኝ ድርጊት ነው። በእኛ በኩል እንቃወመዋለን። ይህንን በኦሮሞ ነጻነት ሰራዊት ላይ ለማሳበብ የሚደረገው ጥረት ግን ሊቆም ይገባል።
ከፌዴራል መንግስትና ከኦሮሚያ ክልል ባለስልጣናት መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የኢትዮጵያ ሰብአዊ መብት ኮሚሽን ስለ እገታው መረጃ እንዳለውና በባለሙያዎቹ በኩል በማጣራት ላይ እንደሆነ አመልክቷል።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ የሚተላለፍላችሁን የእሮብ ምሽት ሰኔ 15 2015 ዓ.ም የመሰናዷችንን ነው። የትንታኔው መጽሔት ይቀጥላል። የዕለቱን አብይ ዘገባ ፈጽመናል። በኪረሙ ወረዳ 8 አርሶ አደሮች በታጣቂዎች እንደተገደሉ የአካባቢው የኮሚኒኬሽን ጽህፈት ቤት አስታወቀ። በኦሮሚያ ክልል ምስራቅ ወለጋ ዞን ኪረሙ ወረዳ ባለፈው ሳምንት ውስጥ 8 አርሶ አደሮች በታጣቂዎች እንደተገደሉ የወረዳው የኮሚኒኬሽን ጽህፈት ቤት ኃላፊ ጅሬኛ ሄርፓ ለአሜሪካ ድምጽ አስታውቀዋል። የወረዳው የኮሚኒኬሽን ጽህፈት ቤት ኃላፊና የተጎጂ ቤተሰብ አባላት እንደሆኑ የገለጹ አንዳንድ የአካባቢው ነዋሪዎች ጥቃቱ የተፈጸመው ጽንፈኛ ሲሉ ሲሉ በጠሯቸው በአማራ ታጣቂዎች እንደሆነ አስታውቀዋል። የአማራ ህዝባዊ ግንባር የውጭ ድጋፍ ሰጪ ግብረ ኃይል ቃል አቀባይ መሆናቸውን የገለጹና መቀመጫቸውን በዚህ በዋሽንግተን ዲሲ ያደረጉት ዑመር ሽፋው ኪረሙ ላይ ጥቃት እየደረሰበት ያለው የአማራ ተወላጅ ነው ሲሉ ተናግረዋል። ኢትዮጵያ የሰብአዊ መብት ጉባኤ ኢሰመጉ በጉዳይ ላይ ክትትል እያደረኩ ነው ሲል አስታውቋል። ናኩር መልካ ዘገባለው።
በኦሮሚያ ክልል ምስራቅ ወለጋ ዞን ኪረሙ ወረዳ ዋስት ቀበሌ ነዋሪ እንደሆኑ በስልክ የገለጹ ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ ግለሰብ ባለፈው ሳምንት ሰኔ 8 ቀን 2015 ዓ.ም የአማራ ጽንፈኞች ሲሉ የጠሯቸው ታጣቂዎች ከገደሏቸው ንጹሃን ዜጎች መካከል አማቻቸው እንደሚገኙበት ለአሜሪካ ድምጽ በስልክ ተናግረዋል።
አብዩ ፎቶ ነገራሚ ደም በየና በከረ
አማቼ የተጎዳብኝ በየነ በክሬ ጉዳይ ይባላሉ። በርሻ ላይ ያለን እነዚህ ሰዎች ማለትም በባጊን ቀበሌ ተወለዱና እነርሱን ተገን ያደረጉ ከአማራ ክልል የመጡ በርካታ ቁጥር ያላቸው የአማራ ጽንፈኞች ወደ ቀበሌው በማምራት በከፈቱ ተኩስ አማቼን ጨምሮ 9 ሰዎችን ሲገድሉብን 14 ሰዎችን ደግሞ አቆሰሉብን።
ሌላው የአካባቢው ነዋሪ ባለፈው ሳምንት ሐሙስ ማለዳ በረት ሲጠብቁ አድረው ወደ ቤታቸው በመመለስ ላይ ያሉ አማርኛ ይናገራሉ ግን ማንነታቸውን አላቀም ሲሉ የገለጿቸው ታጣቂዎች ተኩሰው እንዳቆሰሏቸውና በሕይወት ተርፈው በኪዳ ሕክምና ላይ እንደሆኑ በስልክ ገልጸዋል።
ሐሙስ
ዕለት ከሌሊቱ 11 ሰዓት ከ50 መጥተው ተቃጥሎ የጀመሩት በረት ሲጠብቁ አድረው ዝናብ ስለዘነበብኝ ወደ ቤቴ በመመለስ ላይ ነበርኩ። ቋንቋቸው አማርኛ ሲሆን ፋኖ ይሁኑ ሌላ ምንነታቸውን አላጣራሁም። ብዛታቸው ግን ይህ ነው የሚባል አይደለም። ስናይፐር ብሬንና ክላሽ ይዘዋል። እኔን በብሬን ነው አንገቴን የመቱኝ። ተመትቼ ሰርክ ልክ እንደሞተ ያልሆኘ ተዘርግቼ ተኛው። ሞቷል ብለው አለልቶ ወደ ተባለው ዘወሩረውኝ የጂ ስልኬን ወስደውብኝ ሄዱ። ወደ 9 ሰዓት ገደማ ያካባቢው ሰዎች ደርሰውልኝ ከጭቃው ስፖሳሳ ተሸክመው ወደ ግዳው ወስደውኝ አሁን በህክምና እየተረዳሁ እገኛለሁ።
በአካባቢው የሚኖሩ የአማራ ተወላጆች ራሳቸውን ከሰማቂዎች ጥቃት ሲከላከሉ ጽንፈኛ እንደሚባሉ ከዚህ ቀደም ሲገልጹ ቆይተዋል። በአካባቢው ሸኔ ሲሉ በጠሩትና ጥቃቱን በተደጋጋሚ በሚያስተባብለው ታጣቂ ቡድን ለበርካታ ጊዜ ጥቃት እንደሚደርስባቸው የተናገሩት ተወላጆቹ ይህን ጥቃት ለመከላከል ራሳቸውን ሲያደራጁም ፋኖ የሚል ስያሜ እንደሚሰጣቸው ተናግረዋል። ይሁንና ባለፈው ሳምንት በኪረሙ ተፈጽሟል ስለተባለው ጥቃት በአካባቢው የሚኖሩ የአማራ ተወላጆችን በስልክ አግኝተን ስለ ጉዳዩ ለመጠየቅ ያደረግነው ሙከራ አልተሳካም። በሌላ በኩል የአማራ ህዝባዊ ግንባር የውጭ ድጋፍ ሰጪ ግብረ ኃይል ቃል አቀባይ መሆናቸውን የገለጹና መቀመጫቸውን በዋሽንግተን ዲሲ ያደረጉት አቶ ዑመር ሽፋው የአማራ ተወላጆች ጥቃት ይደርስባቸዋል እንጂ ጥቃት ያደርሳሉ የሚል እምነት እንደሌላቸው ባለፈው ሳምንት ለአሜሪካ ድምጽ ገልጸው ነበር። አሁን በኪረሙ ተፈጸመ ስለተባለው ጥቃት ጠይቀናቸው
ይሄ ፊክሽን ነው፣ ሐሰት ነው፣ ሲጀመር ፋኖ የለም በዛ አካባቢ፣ ፋኖ ያለው አማራ ክልል ውስጥ ነው፣ አማራ ክልል ውስጥ ወራሪውን ያብይ ኃይል እየተፋለመ ያለበት ሁኔታ አለና እኛ ደግሞ እንደ ድርጅት እናደርገው ካሁን ቀደም እንዳልኩት ህዝቡን ማንቃትና ራሱን እንዲከላከል ማድረግ ነው። እና ይሄ በፍጹም ሐሰት የሆነ ይተብሉ ለማሳሳት የተከረውን ዓለም ለማሳሳት የተሰጠ የውሸት መረጃ ነው። ኪራሙ ብዙ አማራዎች የተገደሉበት ቦታ ነው። ብዙ አማራዎች ኪራሙ መሬቱ የአማራ ደም የጠጣ መሬት ነው። ያንን ደግሞ ያደረጉ በአብይ አህመድ የሚደገፈው ሸኔ የሚባለው ነው ይባላል። እንደዚሁም ደግሞ በግልጽ የኦሮሚያ ክልል ልዩ ኃይል ጭምር ነው።
በዚህ ጉዳይ የተጠየቁት የኪረሙ ወረዳ ኮሙኒኬሽን ጽፈት ቤት ኃላፊ አቶ ጅሬኛ ይርባ ሰኔ 8 2015 ዓ.ም የአማራ ጽንፈኞች ሲሉ የገለጿቸው ታጣቂዎች በኪረሙ ወረዳ ዋስት ቀበሌ ውስጥ 8 ንጹሃን ሰዎችን ሲገሉ 13ቱን አቁስለዋል ሲሉ ለአሜሪካ ድምጽ ተናግረዋል።
ጥቃቱ የተፈጸመበት ቦታ ኪረሙ ወረዳ ዋስት ቀበሌ ይባላል። በአማራ ጽንፈኞች የ8 ሰዎች ህይወት አልፏል። አርሶ አደሮችና ሰላማዊ ሰዎች ናቸው። በቤታቸው ውስጥ በርሻ ላይና ከብቶቻቸው በመጠበቅ ላይ ያሉ እነዚህ ጽንፈኞች ሰኔ 8 2015 ዓ.ም ከሌሊቱ 12 ሰዓት በወረራ መልክ ወደዚህ ቀበሌ በመምጣት 8 ሰዎችን ሲገድሉ ከ13 ሰዎች በላይ ደግሞ አቁስለዋል። ይህ ቡድን በዚህ ዕለት ጤና ጣቢያ፣ ትምህርት ቤቶችንም ሰባብሮ የህዝቡን ቤት አቃጥሎ 1100 የሚደርሱ ከብቶችን ነድቶ ነው የሄደው።
ታጣቂዎቹ በርካታ የወረዳው ቀበሌ ቀበሌዎች ውስጥ ካምፕ መስርተው እንደሚገኙ የተከሰተ አላፊው ከ2014 ዓመተ ምህረት ጀምሮ በፈጸሙት ጥቃት ከ52000 በላይ ሰዎች መፈናቀላቸውንና ድጋፍ እንደሚያስፈልጋቸው ጨምረው ገልጸዋል።
ዛሬም ሲንታለይ አማራ ኩኒ ናኑ አማራ ዳኒ ሚሊካኒ ገሞት
እነዚህ አማራ ጽንፈኞች ከአማራ ክልል አመለጠው በአባይ በራ አቋርጦ ይመጣሉ። መርገጀረኛ፣ ጨፌ ጉዲና፣ ሃሮ ከተማና ባጊን በሚባሉ ቀበሌዎች በቋሚነት የጦር ካምፕ መስርተው ሲኖሩባቸው ነበር። የስድስት ቀበሌዎች ህዝብ ከቀዩ አፈናቅሏል። መፈናቀሉ የጀመረው ህዳር 30 2014 ሲሆን 52822 ሰዎች በኪረሙ ጊዳያናና ቆቆፌ ከተሞች ተፈናቅለው ሲኖሩ፣ ሌሎች ግን በየዘመዱ ቤት ተጠግተውና ተበታትነው ይገኛሉ።
መንግስት በታጣቂዎቹ ላይ እርምጃ ለመውሰድ መቸገሩን ያስረዳሉ።
ሞቱማን ናኖ ተነጥ ካሞሌ ነገኛ ቦባሴ ኦፕሬሽን ይነገኛ ጎቻ ጅራ
መንግስት በአካባቢው የጸጥታ ኃይሎችን አስተማርቶ የጸጥታ ኦፕሬሽን ያካሄደ ይገኛል። የኦፕሬሽኑን ውጤት በኋላ የምንገልጽ ሲሆን፣ ይህ ቡድን አንዳንድ አስቸጋሪና የጸጥታ ኃይሉ ሲመጣበት ወደ አማራ ክልል ይሻገራል። እርምጃ ለመውሰድ በጣም አስቸጋሪ ቡድን ነው። አማራ ክልል ውስጥም ተጽዕኖ ሲበረታበት ወደ ኦሮሚያ በመሸሽ እንዲህ አይነት ጥቃት ይፈጽማል። ለጥፋት ራሱን ያዘጋጀ ቡድን ስለሆነ መንግስት በሂደት ተከታትሎ ለወደፊቱ እርምጃ ይወስድ ይሆናል ማለት ነው።
የኢትዮጵያ ሰብአዊ መብት ጉባኤ ሰመጉ ምክትል ዳይሬክተር አቶ ተስፋይ ገመቹ በምዕራብ ኦሮሚያ በኪረሙ ወረዳ በንጹሃን ሰዎች ላይ ደረሰ ስለተባለው ጥቃት፣ በሌሎችም የክልሉ አካባቢዎች በታጠቁ ኃይሎች ስለተፈጸሙ ጥቃቶች ባለሙያዎቹ ክትትል ያደረጉ እንደሆኑ ገልጸው በቅርቡ በዚህ ጉዳይ ኢሰመጉ መግለጫ ሊሰጥ እንደሚችል አመልክተዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
በትላንትናው ዕለት በሶማሌ ክልል ቀብሪ ዳሃር ከተማ አንድ የመከላከያ ሰራዊት አባል ድንገት በከፈተው ተኩስ 4 ሰዎችን ገድሎ 3 ሰዎችን ማቅሰሉን የኦጋዴን ብሔራዊ ነጻነት ግንባር ኦብነግ አስታውቋል። በተኩሱ የተገደሉት 3 ግለሰቦችም አባላቶቼ ናቸው ያለው ኦብነግ የፌደራልና የክልሉ መንግስት ድርጊቱን በፍጥነት አጣርተው እርምጃ እንዲወስዱም ጠይቋል። ባለፉት 6 ወራት ወደ ክልሉ በተመለሱ አንዳንድ የመከላከያ ሰራዊት አባላት ልዩ ልዩ ጥቃቶች እየተፈጸሙ እንደሆነ ያወሳው ግንባሩ የሰራዊቱ ካምፖች ከከተሞች እንዲልቁና የመከላከያ አባላትም ትጥቅ ይዘው ወደ ከተማዋ ከመግባት እንዲከለከሉ ጠይቋል። የክልሉ ኮሙኒኬሽን ቢሮ በበኩሉ ድርጊቱን የፈጸመው ወታደር ከካምፕ አምልጦ የጠፋና ለ3 ቀናት ያክል ክትትል ሲደረግበት የቆየ መሆኑን ገልጾ ቀድሞ ተኩሶ የመታውን ተከታትለው የደረሱበትን የቀብሪ ዳሃር ነዋሪና የከተማዋን አመራር አባል ነው ሲል አስታውቋል። ግድያውን የፈጸመው ወታደር ተጨማሪ ጉዳት ከማድረሱ በፊት በመከላከያ ሰራዊት አባላት እርምጃ እንደተወሰደበትም ለከተማዋ ነዋሪዎች ተገልጿል ብሏል። አዲስ ቸኮል ተጨማሪ ዘገባ አለው።
የመከላከያ ሰራዊት አባሉ በቀብሪ ዳር ከተማ 08 ቀበሌ ድንገት በከፈተው ተኩስ 3 የኡጋዴን ነጻ አውጪ ግንባር አባላትና አንድ ብልጽግና አመራር መገደላቸውን እንዲሁም ሌሎች 3 ሰዎች መቁሰላቸውን ግንባሩ በትዊተር ገጹ ባወጣው መግለጫ አስታውቋል። የኦብነግ ቃል አቀባይ አቶ አብዱ ቃድር ሐሰን ኢርሞጌ ባለፉት 6 ወራት በሰሜን ኢትዮጵያ ጦርነት ወቅት አካባቢውን ለቆ የነበረው የመከላከያ ሰራዊት ወደ ሶማሌ ክልል ከተመለሰ በኋላ ይህ መሰል ጥቃት በልዩ ልዩ ከተሞች እየተሰማ እንደሆነ አውስተዋል።
Before 1 month and a half there was another incident shooting not died but
Kandur ka 15 ቀን በፊትም ሌላ ጥቃት ነበር። ግድያ ሳይሆን ድብደባ ተፈጽሞ ነበር። በደጋቡር አስገድዶ መድፈር ወንጀልም ተፈጽሞ ነበር። በጎዴ ከተማም መጠጥ ቤት ውስጥ አንድ የጎዴ ነዋሪን ተኩሰው አቁስለውታል። የፓርላማ አባል ጅግጅጋ የአየር ማረፊያ ላይ መገደሏንም ታስታውሳላችሁ። ህዝቡ ይሄ ሁሉ ለምን እያለ ነው። የሶማሌ ህዝብ የመገለል ስሜት እየተሰማው ነው። ይሄ ሁሉ የተፈጸመ የፌደራል የጸጥታ ኃይሎች ይቅርታ እንኳን አይጠይቁም። በዚህ ህዝቡ በጣም አዝኗል።
ይህን መሰሉ ጥቃት እየተባባሰ ነው ያለው ኦብነክ ቀደም ሲልም በጅጅጋ ከተማ በሶማሌ ክልል ምክር ቤት አባሏ ላይ በአንድ የፌደራል ፖሊስ ባልደረባ ተፈጽሞ የነበረው ግድያ ጭምር አፋጣኝና ሁሉን አቀፍ ምርመራ እንደሚያስፈልግ አመልክተዋል። የክልሉ መስተዳድርና የፌደራል መንግስትም ይህን በአፋጣኝ እንዲያስፈጽሙ ጠይቋል። ስለ ጉዳዩ መረጃ የሰጡን የሶማሌ ክልል የመንግስት ኮሙኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱቃድር ረሺድ በቀብሪ ዳር ከተማ ግድያውን የፈጸመው ወታደር ከ3 ቀናት በፊት ከመከላከያ ካምፕ ያመለጠና ክትትል እየተደረገበት የነበረ የመከላከያ ሰራዊት አባል ነው ይላሉ።
ከሚሊተሪ ካምፕ ያመለጠ አንድ መከላከያ አባል መከላከያም ኪዶ ተደብቆ ነበር። ለ3 ቀናት ሲፈለግ ነበር። መከላከያ ሰራዊት ያለው አመራርም ሪፖርት በማድረግ ህዝብም ሪፖርት በማድረግ ሰውየው ለ3 ቀናት እየተፈለገ ነበር። እሱ ግን አንድ ቦታ ካምፕ አንድ ቦታ ተሸክሽጎ ነበር ለ3 ቀናት የተደብቆ። ትላንትና ጠዋት ከካምፕ አቅጣጫ ነው ወደ ከተማ የገባው። ያው ሰውየው ሲታይ ኢንፎርሜሽንም ስለነበረ ህዝቡ ለሚመለከታቸው አካላት ጸጥታ ከመዋቅር ጥቆማ ሰጥቶ ነበር። ጸጥታ መዋቅር አካባቢው ሳይደርሱ አንድ የቀበሌ አመራር ነው በሱ ቀበሌ የታየ ስለነበር ጥቆማው የደረሰውና የቀበሌ መዋቅሩ ቦታው ላይ ሲደርስ የጥቆማው አካል ጋር ሆኖ ያው ሰውየው እነሱን ገደላቸው። ይዛው ያው ስላዩት ማምለጥን ፈልጎ ስለነበር ታየሁኝ ያው ያመለጥኩኝ ነበር እነዚህ ነው የጥቆሙኝ በማለት እነሱን ገደላቸው። ከዛ በኋላ ይዛው ምሽክ በመያዝ ወርሱ የሚጠጋው ሰው ሁላ ሲገል ነበር።
ግድያው መከላከያ በካዳ አንድ ግለሰብ የተፈጸመ እንጂ በሰራዊት ደረጃ የተፈጸመ አይደለም ብለዋል አቶ አብዱል ቃድር።
በአጋጣሚ የሚከሰቱ መሆን የሌለበት እንደሆነ እናምናለን። እንደ መንግስት ሚሊተሪ ህዝብን አገርን የሚጠብቅ የምናከብረው ተቋም ነው። በመከላከያ እንደዚህ አይነት ነገሮች ሲፈጠሩ ለመጀመሪያ ጊዜ ነው። እንደዛም በፌደራል ፖሊስም ባለፈው የተፈጠረው ጉዳይ ያው ክስተት ነበር። ክስተቶቹን ካገናኘን እናልባት እንደ ኔግሊጀንሲ ህዝቡ ዝም ብሎ ይገደላል የሚል ተቋሚ ፓርቲዎች ሊያስተያዩ ይችላሉ። ግን እንደ መንግስት አቋም ምንድነው? ይሄ በብልጽግና ወይ በኦብነግ የተወሰደ እርምጃ ሳይሆን በአጋጣሚ አንድ ካህዲ ሚሊተሪም የካደ ወይ መከላከያም የካደ አንድ መከላከያ አባል የነበረ ግለሰብ ነው ይሄን ያደረገው። በመከላከያ የተደረገ አይደለም።
የኦብነግ ቃል አቀባይ አቶ አብዱል ቃድር ሀሰን ይርሞቄ በበኩላቸው የሶማሌ ክልልስ በዘመነ ኢህአዴግ በርካታ ጅምላ ጭፍጨፋዎች እንደተፈጸሙበት አስታውሰው ዛሬም የመከላከያ ሰራዊቱን እንደ ጠላቱ እንዲያይ ከሚያደርጉ አካሄዶች መቆጠብ ተገቢ ነው ሲሉ ያስጠነቅቃሉ። ተመሳሳይ ጥቃቶች ዳግም እንዳይፈጸሙም እርምጃዎች መወሰድ አለባቸው ባይ ናቸው። ከ1948 ዓመተ ምህረት ጀምሮ በጎዴ ቀብሬዳር ጅጅጋና ሌሎች አካባቢዎች የተቋቋሙ የመከላከያ ካምፖች ከከተሞች ርቀው ድንበር አካባቢ መቋቋም እንደሚገባቸውም አመልክተዋል። የመከላከያ ሰራዊት አባላትም በከተሞች ውስጥ የጦር መሳሪያ ይዘው እንዲንቀሳቀሱ ሊፈቀድላቸው አይገባም ይላሉ። በዛሬው ዕለት የመከላከያ ሰራዊት አመራሮችና የሶማሌ ክልል አመራሮች የቀብሬዳር ከተማ ነዋሪዎችን ሰብስበው ስለ ጉዳዩ እንዳወያዩአቸው የክልሉ የኮሙኒኬሽንስ ጉዳዮች ቢሮ ኃላፊው አቶ አብዱል ቃድር ረሺድ ለአሜሪካ ድምጽ አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
በመከታተል ላይ የምትገኙት በ19 በ22 በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል የሚተላለፍላችሁ 57 ዲግሪ ውስጥ የሚተላለፍላችሁን የአሜሪካ ድምጽ የአማርኛ መሰናዶ ነው። አብራችሁን ታመሹ ዘንድ እንጋብዛለን። የምሽቱ መሰናዳችንን የመጀመሪያው ምዕራፍ አጠናቀን ወደ ሁለተኛው ምዕራፍ እንሻገራለን። የመጀመሪያው ዘገባችን ዴሞክራሲ በተግባር ነው። የአፍሪካ መሪዎች ሩሲያና ዩክሬንን ለማሸማገል ያደረጉት ያልሰመረ ዲፕሎማሲያዊ ጥረት ይሰኛል የምሽቱ ዴሞክራሲ በተግባር። በምስራቅ አውሮፓ ውስጥ እየተካሄደ ያለውን ግጭት የማስቆም ጥን ይዘው ሩሲያና ወደ ዩክሬን ያቀናው ዲፕሎማሲ ተልእኮን በተመለከተ አፍሪካውያን የተለያዩ አስተሳሰቦችና ሐሳቦችን እያንጸባረቁ ይገኛሉ። አንዳንድ ተንታኞች ግን የመሪዎቹን ጥረት ልምድና አስተዋይነት ያነሱ አድርገው ያዩታል። ዳራን ቴለር ከጆሃንስበርግ ለአሜሪካ ድምጽ ያጠናቀረውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል።
ወታደሮቻቸው አግራቸውን ለቀው ከመውጣታቸው አስቀድሞ ከሩሲያ ጋር ምንም አይነት ድርድር እንደማያደርጉ በመግለጽ ነው የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ የአፍሪካውያኑ ልዑካን የውይይት ሐሳብ ውድቅ ያደረጉት። ከአንድ ቀን በኋላም የሩሲያው ፕሬዝዳንት ቭላድሚር ፑቲን የዩክሬን ድንበሮች ሉዓላዊነት እውቅና በመስጠቱ እቅዱን የተሳሳተ በሚል መግለጽ መረጡ።
በግልጽ እንደሚታየው ተልእኮው በአያያዙ የተነሳ ለውድቀት መዳረጉ አይቀሬ ነው።
የአፍሪካ መሪዎች ወደ ሩሲያና ዩክሬን ከማቅናታቸው አስቀድሞ የግጭት አፈታት ታዋቂው ዶክተር ኪንስክሌ ማኩቤላ የመሪዎቹ ንግግር በጣም የተጣደፈ ነው ሲሉ ነበር ያስተነቀቁት።
When you start having a large number of heads of state who are actually running
የቴክኒክ ዕውቀቱ ባላቸውና በግጭቱ ዙሪያ ስላሉ ጉዳዮች በሚረዱ ሰዎች መሰራት ያለበት የቅድመ ድርድር ሥራ ሳይሰራ ቁጥራቸው የበዙ አገር መሪዎች ድርድርና የሰላም ተልእኮ በሚጀምሩበት ወቅት ችግር መግጠሙ የግድ ነው። ሞስኮ ሲደርሱ ሩሲያውያኑ የሉካን ቡድኑ ይዞት የመጣውን ሐሳብ እንደማይቀበሉ ወስነው ነበር።
እንደ አውሮፓውያን የዘመን አቆጣጠር በየካቲት 2022 ዓመተ ምህረት ሩሲያ በዩክሬን ላይ የፈጸመችውን ወረራ ተከትሎ ከሁለቱም በኩል በብዙ ሺዎች የሚቆጠሩ ሰዎች ለህልፈትና ለአካል ጉዳት ተዳርገዋል። ሁኔታው ሁለቱም ሀገሮች ለውጭ ገበያ የሚያቀርቡትን የእህል ምርት እንደወትሮ መላክ አስቸጋሪ በማድረጉ የእህልና የማዳበሪያ ዋጋ በዓለም ዙሪያ በእጅጉ እንዲንር ምክንያት ሆኗል። ይህም የዋጋ ንረት ታዲያ በተለይ አፍሪካን ነው ክፉኛ የጎዳው። ይህ በእንዲህ እንዳለም እንደ ግጭት ጉዳዮች አዋቂው ማኩቤላ እይታ ዩክሬናውያኑ የግብጽ፣ የኮሞሮስ፣ የኮንጎ ሪፐብሊክ፣ የሴኔጋል፣ የደቡብ አፍሪካ፣ የኡጋንዳና የዛምቢያውን መሪዎች በአክብሮት ነው የተቀበሉት። የዩክሬኑ መሪ በመጨረሻው በመሪዎቹ የቀረበውን ፍኖተ ካርታ ባይቀበሉም ሐሳባቸውን ግን በጥሞና ማዳመጣቸውን ማኩቤላ ይናገራሉ። በንጽጽር ሲታይም ይላሉ ተንታኙ፣ በንጽጽር ሲታይም ፑቲን ስለ ሩሲያ ታሪክ ሲያስተምሯቸውና የመሪዎቹን ንግግር በትዕቢት ሲያቋርጡ ነው የታዩት። ማኩቤላ አክለውም አፍሪካውያኑ መሪዎች ሩሲያ የዩክሬንን ድንበር ሉዓላዊነት ማክበር አለባት የሚለውን በእቅዳቸው ማካተታቸው የሚያዋጣ አቀራረብ አይደለም ብለው ያስባሉ። ሞስኮ ከራሷ ባዋሃደቻቸው የዩክሬን ግዛቶች ያለውን ሕዝብ ፑቲን ሩሲያዊ ነው ማለታቸው ብዙም እንዳላስገረማቸውም ማኩቤላ ጠቁመዋል።
They were lost in terms of preparation, Yakhtin Hezo said.
እንደኔ አስተያየት አስፈላጊውን ዝግጅት በተመለከተ የአፍሪካ ሀገራት መሪዎች ጨርሶ አልተዘጋጁም ነበር። በተባበሩት መንግስታት በራሱ ስለተጀመሩና ዕውቅናም ስለተሰጣቸው ኮሶቮ ከሰርቢያ ስትገነጠል የተፈጠሩ ሁኔታዎች በመኖራቸው እነዚያን ጉዳዮች ማንሳት አልነበረባቸውም። ስለዚህ ወደየት እንደሚወስዳቸው አጥርተው ባላወቁት መንገድ በመጓዝ ላይ ነበሩ። ለነዚህ ተለዋዋጭ ጉዳዮች የሚያዘጋጁ ጉዳዩን የሚመለከቱ አንዳንድ ሐሳቦች እንዴት መቀረጽና እንዴት መቅረብ እንዳለባቸው የሚያውቁ በርከት ያሉ ባለሙያዎች ሊኖሯቸው ይገባ ነበር።
የቀድሞ የደቡብ አፍሪካ ፕሬዝዳንት ታቦ ምቤኪ በበኩላቸው ትናንት ጆሃንስበርግ ላይ ለጋዜጠኞች በሰጡት መግለጫ የአፍሪካውያኑን ተልእኮ ታላቅ ውጥን ሲሉ ነው የገለጹት። እንደወደቀ አድርጎ ለማየትም ጊዜው ገና አልደረሰም ባይ ናቸው።
This African leadership that has gone to Moscow and to Kiev have said that their first task is
ወደ ሞስኮና ኪየቭ የተጓዘው የአፍሪካ መሪዎች ልዑክ የመጀመሪያ ስራው ማዳመጥ እንደሚሆን አመልክቷል። እኔ እንደማስበው ጉዳዩን በቅጡ ለመረዳት የሩሲያ ፌዴሬሽንም ሆነ ዩክሬን በየበኩላቸው የሚሉትን መረዳት መቻል በጣም አስፈላጊ ነው። እንደዚያ ሲሆን ብቻ ነው ጦርነቱ እንዲያበቃ ምን መደረግ አለበት የሚለውን አስመልክቶ እኛ እንደ አፍሪካውያን የምናስበውን ማብራራት የሚችሉት።
ሆኖም እንደ ሌሎች በርካታ ተንታኞች ሁሉ ማኩቤላ በጦርነቱ የተጠመዱት ሁለቱም ወገኖች በቁም ነገር ባልወሰዷቸው የአፍሪካ መሪዎች የሚታቀድና ወደፊት ሊያራምድ የሚችል መንገድ ገና አለ ብለው አያስቡም።
ዝግጅታችን ይቀጥላል። ቀጣዩ ዘገባ ደግሞ ሴቶችና ቤተሰብ ነው። ለረጅም ጊዜ በዘለቀውና ከፍተኛ መጠን ባለው የበልግ ዝናብ ምክንያት ለከፋ ችግር መጋለጣቸውን በደብረ ብርሃን መጠለያ ጣቢያ የሚገኙ ተፈናቃዮች ገለጹ። ተፈናቃዮቹ ከመጠለያው ባሻገር ሲሰጣቸው የነበረው የምግብ ድጋፍ ከተቋረጠ 2 ወራት እንዳለፈውም ይናገራሉ። የደብረ ብርሃን ከተማ አስተዳደር ምክትል ከንቲባ አቶ በድሉ ብሸት ከተማዋ ከአቅማ በላይ ተፈናቃይ መያዟ በራሱ በተፈናቃዩና በከተማዋ ላይ ተጽዕኖ እንዳስከተለ በመጥቀስ የበጎ አድራጊ አካላትን ድጋፍ ጠይቀዋል። በአማራ ክልል የአደጋ መከላከልና የምግብ ዋስትና ቅድመ ማስጠንቀቂያና እንዲሁም ምላሽ ዳይሬክተር አቶ ብርሃኑ ዘውዱ በበኩላቸው በክልሉ ከ660,000 በላይ ተፈናቃይ መኖሩን ጠቁመው ሰብአዊ ድጋፍ አድራጊዎች ለሰሜኑ ጦርነት ተጎጂዎች የለገሱትን ያህል ሰብአዊ ድጋፍ ለተፈናቃዮቹ እያደረጉ አይደለም ሲሉ ገልጸዋል። በዚህ ዙሪያ መስፍን አራጌ ዘገባለሁ።
አዛውንቷ መዲና ታደሰ እድሜያቸውን በትክክል ባያውቁትም 70 ዓመት ይሆነኛል ይላሉ። ከኦሮሚያ ክልል ምስራቅ ወለጋ አንኑ አካባቢ ተፈናቅለው ደብረ ብርሃን በሚገኘው ቻይና መጠለያ ካምፕ ውስጥ መኖር ከጀመሩ 2 ወር ሆኗቸዋል። ባለቤታቸውን ጨምሮ ሌሎች የቤተሰባቸው አባላት አሁንም በዚያው በኦሮሚያ ክልል ወለጋ እንደሚኖሩ የተናገሩት ወይዘሮ መዲና ወደ ደብረ ብርሃን የመጡበትን ምክንያት ሲያስረዱ
እሸኔ ወንድሞቻችን እህቶቻችን ታረዱብን አው ድሞቻችን ህብቶቻችን ተውስታችን መጀመሪያ ንብረታችን ተዘረፈ። ንብረታችንን ትዘርፉት ሩሃችንን ይዘሙ ዲ ከተማተን ለገባ ከተማ ደሞ ገቡና ጨፈጨፉን። አሁን በመጨረሻ ተግስት ሆነን እንግዲህ ወንድሜን ጥዬ እህቴን ጥዬ እየተባባን ስንጠባበቅ አሙስ በሱቢህ ላይ ተጀመረ 5 ሰዓት 80 ሰው ፈጁ። ይሄው ሸኔ ገባ ተጨፈጨፈ። ያማራ ቤት የት ነው እየተባለ ያማራም ቤት ምሩን እየተባለ እየተጨፈጨፈ በር እየተሰበረ ታንዲ ቤት 5 አንድ ቤት 6 አለቀ። በዛው እንግዲህ ተበናጓጉድን። አሙስ ጅማት አሙስ ሞቱ ጅማት ቀብረን ቅዳሜ እሁድ ወጣ መጣን እና በዛ ደሞ ነፍሲቱ እንግዲህ እሳት ቢፈጃት ወዲ ልጅዋ ጣለች ተብሏል። ለሩሃችን ደሞ እንግዲህ የቀበርነውን ቀብረን በግሬ ወደቀው ወርቆ ሸሽተን መጣን። ባለቤት እዛው ነው አሁን አንጋፋ ልጅም እዛው ነው
የት
እዛው ወለጋ ቤታችንን እስቲ እንደው ቤታችንን ሁኔታ እናንተ ወጡልን ያ 80 ሰው ቲሞት እናንተ ወጡልን እኛ እስቲ ደሞ እስቲ በትግስት እስቲ ደሞ እንጠብቀውና እስቲ ቤታችንን እስቲ እንደው ደሞ የከተማ ቤታችንን የገጠሩ የለም እንጨቱም ቆርቆሮውም ተነቅሎ ሆዷል የለም የገጠሩ ቤታችን። አሁን የከተማ ቤት ደሞ ጥቂት እንግዲህ ሻል እንደው በትግስት እንጠብቀው ብሎ አሁን ወንድሜም አለ ባለቤቴም አለ ልጅም አንጋፋ ልጅ አለ።
ከኦሮሚያ ክልል ልዩ ልዩ ዞኖችና ወረዳዎች የመጡት ተፈናቃዮች እነርሱ ኦነግ ሸኔ ሲሉ የሚጠሩትን የኦሮሞ ነጻነት ሰራዊት ለግድያው፣ ለአካል ጉዳቱ፣ ለንብረት ዘረፋውና ለመፈናቀሉ ተጠያቂ ያደርጋሉ። መኖሪያቸውን በቨርጂኒያ ያደረጉት የታጣቂዎቹ ቃል አቀባይ ኦዳ ተርቢ ለአሜሪካ ድምጽ አፋን ኦሮሞ ዝግጅት ክፍል በተደጋጋሚ በሰጡት ቃል ታጣቂዎቻቸው በመንግስት ወታደሮች ላይ እንጂ በሰላማዊያን ሰዎች ላይ ጥቃት እንደማይፈጽሙ ገልጸው በተደጋጋሚ አስተባብለዋል። ተፈናቅለው ከመጡበት ጊዜ ጀምሮ የአካባቢው ማህበረሰብ የሚያደርግላቸው የምግብ ድጋፍ ከርሃብ ቢታደጋቸውም ተጨናንቀን እንኖርበታለን ያሉት ድንኳን ከሚጥለው ዝናብ አልተከላከለልንም ብለዋል።
ዝናብ ጥሎ እንትን ያለ ጊዜና ፈለቀው እሱ ይፈልቅ ጀመረ። ይሄ ክረምት እየመጣ እንዴ ወዴ ልንደርስ ነው ምን ልንሆን ነው እያልን ነው የምናለቅሰው። ተወዴ ላይ ያለው ሌላ ሁለት አባወራ አለ አንዱ 8 16 ላይ ያለው ወዴ ላይ ያለው ደሞ ይወሁን በዚህ እዚህ ያለ ነው ደሞ ሁለት አባወራነን አንዱ 6 በቃ ምኝታ ያላቸው እና እንደዚህ ይሆን አሁን 3 አባወራም የሆነበት ቤት አለ እና እንደዚህ ይሆን ነው መሸም ያለ ነው እንግዲህ ጌታ እንዲያለ ደሞ እንግዲህ ጦለት እያረግን ዙ ደሞ እንግዲህ እነዩ ብለን ዲፋ ብለናል እኔ ጌታ አሁን በቃ ለፋስ እንዲጣለ ትጎነጎናለኝ እየወደቀችም ነው እየወደቀም ነው አሁን እየቤቱ ሁላ ያን እየወደቀ ነው በቃ እንደው እኔ መሬት አልያዘም መሰለኝ እየወደቀ ነው እንደው መጨረሻችን ምንድነው አሁን ዝናብ የጣለለት መጨረሻችን ምንድነው እንዴት ነው ምን ሆነው።
ከወለጋ አኑ አካባቢ የመጡት ሌላዋ የድሜ ባለጸጋ ፋጢማ ሰን ናቸው። የአራት ልጆች እናትና የአራት ልጆች አያት መሆናቸውን የሚናገሩት ወይዘሮ ፋጢማ በአካባቢያቸው በደረሰው የጸጥታ መደፍረስ ሳቢያ ከልጆቻቸውና ከባለቤታቸው ተነጥለው አንድ ልጃቸውን ይዘው ወደ ደብረ ብርሃን ከመጡ ወር እንዳለፋቸው ገልጸዋል።
ያው በጭፍጨፋው ነው የመጣ ነው ጭፍጨፋችን መጣን
ብቻውን ነው የመጡ።
አረ ይሆን ልጅን ይያለሁኝ አንድ ልጅ ይያለሁኝ
ባለቤቱ
እዛው ቀርቷል። እርዳታት ጋቢ ነገር የለውም። እዛም ደሞ ይሄ ዝናብ ሲጥል እንደዚህ ሆኖ እንደምናረገው እኔ አላውቅም። እንግዲህ እንደዚህ ብለን መቼም አለን ዛሬ ድረስ
ከምዕራብ ሸዋ ዞን ዳኖ ወረዳ የመጡት ጌትዬ ደርቤ ተፈናቃዩ የምግብ ድጋፍ ካገኘ 2 ወር እንዳለፈው አስታውቀዋል።
ዙሪያውን እንትን እያለ እየገባባቸው በቁፋር በምን እየተከላከሉ ነው። አሁን ያለው ሁኔታ በጣም ያው አስቸጋሪ ነው። ዝናቡ ችግርም አለ የሚበላም አሁን ላይ በጣም አስቸጋሪ ነገር ነው። መንግስት እስካሁን እንደከሰተው 2 ወር ጨርሶ 3 ወር ውስጥ ነው አለው። በወር 15 ኪሎ ስንዴና ዘይት ምንም እንደነበር የሚለው ዘይቱም ስንዴውም በወር ቀርቶ በሁለት ወር እንኳን ቢደርስ አሪፍ ነበር። ሁለት ወሩን ጨርሶ ግን አሁን ሶስተኛ ወር ላይ ነው ያለው።
ተፈናቃዮቹ እየጣለ ካለው ዝናብና ከመጠለያው አለመመቸት ጋር ተያይዞ ለተላላፊ በሽታ እንጋለጣለን የሚል ስጋትም አላቸው። ከተማዋ ከአቅሟ በላይ ተፈናቃዮችን አስተናግዳለች የሚሉት የደብረ ብርሃን ከተማ አስተዳደር ምክትል ከንቲባ በድሉ ውብሸት ይህም ተፈናቃዩንና አካባቢውን ለውስብስብ ችግር ዳርጓል ብለዋል።
ይህ ከተማ በተፈናቃይ በብዙ መልኩ አንደኛው የእነሱ ህይወት የተረጋጋ ነው ብሎ መውሰድ አይቻልም። በሁለተኛ ደረጃ ደግሞ ከተማው በሚያደርጋቸው የልማት እንቅስቃሴዎች ላይ የራሱ የሆነ አሉታዊ ተጽዕኖ አለው። አንደኛ የትኩረት ኤሪያ ወደ ተፈናቃው የማድረግ የምንፈልጋቸውን ልማቶች በዛ ፍጥነት ለመስራት የተፈናቃይ ማናጅመንት ሲስተሙ በራሱ ችግር ጊዜ የሚወስድ በመሆኑ ሁለቱንም አቀላይቶ ለመምራት ነው ከተማ አስተዳደሩ ባለፉት ዓመታት ጥረት እያደረገ ያለው። ይህ መሆኑ ግን ከፍተኛ የመጠለያ የምግብ አቅርቦት በጣም ክሪቲካል ችግር ነው ተብሎ ሊወሰድ የሚችልበት ሁኔታና ደረጃ ያሉት ማለት ይቻላል።
የከተማ አስተዳደሩ ባቄሎ ተብሎ በሚታወቀው አካባቢ ለተፈናቃዮች መጠለያ ግንባታ መጀመሩን ለአሜሪካ ድምፅ ከወራት በፊት ገልጾ ነበር። መጠለያው ግን በከተማዋ ውስጥ ያሉትን 30,000 ተፈናቃዮች መያዝ እንደማይችል ጠቁሞ መንግስትና በጎ አድራጊዎች የመፍትሄው አካል እንዲሆኑ ጥሪ ማስተላለፉ ይታወሳል። ምክትል ከንቲባ በድሉም ይህንን ያጠናክራሉ።
በተለይ ከመጠለያ ጋር ያለው ችግር በጣም አስከፊ ችግር የምንለው ህጻናቶች በፋብሪካ ውስጥ አሁን ባለው ሁለት ባለሀብቶች ተለምነው በዛ ፋብሪካ ውስጥ ተጠልለው የሚገኙበት ሁኔታዎች ናቸው ያሉት። ከፍተኛ መጨናነቅ፣ በተለይ በዝናብ ወቅት ከፍተኛ ችግር ውስጥ የወደቁበት ሁኔታዎች ናቸው ያሉት። ይህን ከተማ አስተዳደሩ በተለይ የተፈናቃይ ግብረ ኃይልን አስተባብሮ በሚችሉ አቅም ራሱ ማናጅ ለማድረግ የተደረገ ጥረት እንዳለ ቢሆንም ከሰብአዊነት አኳያ ግን ከፍተኛ ችግሮች አሉ ተብሎ ሊወሰድ የሚችልበት ሁኔታዎች ናቸው ያሉት። አሁን ከዩኤንኤችሲአር ጋር በመነጋገር የተወሰነ የመጠለያ ካምፕ በጅምር ደረጃ ለጊዜያዊ የሚሆን እየተሰራ ነው ያለ። እሱ በቂ ነው ተብሎ ሊወሰድ አይችልም።
በአማራ ክልል አደጋ መከላከልና ምግብ ዋስትና የቅድመ ማስጠንቀቂያና ምላሽ ዳይሬክቶሬት ዳይሬክተር ብርሃኑ ዘውዱ በተለይ ለጋሽ አካላት በሰሜኑ ጦርነት ሰሞን የነበራቸውን ያህል እንቅስቃሴ አለማድረጋቸው በክልሉ በተለያዩ ቦታዎች የሚገኙ ተፈናቃዮች ለከፋ ሰብአዊ ጉዳት መዳረጋቸውን አመልክተዋል።
በፊት ከነበረው በሰሜኑ ጦርነት ከነበረው ጋር የነበረውን ድጋፍ ወስደን ለተፈናቃዮች የሚደረገውን ድጋፍ ወስደን አሁን ስናየው በጣም በዜሮ የሚሰላ አይነት ነገር ነው እና መደገፍ አለባቸው። ይሄኛውም አካባቢ ላይ ተፈናቅሎ ብዙ ኃይል ነው ያለ።
በተወሰኑ አካላት ጥረት ብቻ በአማራ ክልል በተለያዩ መጠለያ ጣቢያዎች ለሚገኙ ተፈናቃዮች በቂ መጠለያና ምግብ ለማቅረብ አዳጋች እንደሆነ ዳይሬክተሩ ያስረዳሉ።
የአካባቢው ማህበረሰብ ማድረግ ካለበት በላይ አድርጓል። የፌዴራል መንግስት ተገቢውን ድጋፍ እያደረገ አይደለም። ከአቅሙ በላይ ስለሆነ ድጋፉ በበቂ መልኩ እየሰጠ አይደለም። ምግቡን ራሱ አልቻለም። ስለዚህ ቢያንስ መጠለያውን እንደዛ ብንደጋገፍ። የክላስተር አለ የሼልተር ክላስተር የሚባል እና በዛ ውስጥ ሌሎች ኢንተርናሽናል ኮሚኒቲዎች በዚህ ክላስተር ውስጥ ሰፖርት ቢያደርጉ ቢያንስ በክረምቱ ጎርፍ አይሄድባቸው። አሁን ያለው ሲቹዌሽን እንደተባለው አስቸጋሪ ነው። ተፈናቅሎ ሰው በውጭ ላይ ተኝቶ ዝናብና ጎርፍ እንዳይሄድበት የሚደረገው ጥረት ይህን ያህል ውጤት ያመጣል የሚል እንትን የለን
እና ዳይሬክተሩ ገለጻ ከ660,000 የሚልቁ ተፈናቃዮች በ40 ጊዜያዊ መጠለያ ጣቢያዎች ውስጥ ይኖራሉ በክልሉ። ከነዚህም የሚበዙት ከኦሮሚያ ክልል የተፈናቀ ቀሉ መሆናቸውን ጠቁመዋል። ከደብረ ብርሃን መጠለያ ጣቢያ ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ ነኝ።
ቀጣዩ ዘገባ ደግሞ አሜሪካና ህዝቧን ያስቃኘናል። ዩናይትድ ስቴትስ ናሽናል ኤርፖርትም የተባለው የዋሽንግተን ዲሲ ጎዳናዎች መካከል ተደብቆ የሚገኝ ግዙፍ የእጽዋት ምርምርና መናፈሻዎች በብዙዎች እጅግም የማይታወቅ ስፍራ ነው። 183 ሄክታር ስፋት ያለው እጅግ ብዛት ያላቸውን አበቦችና የተለያዩ ዛፎችን የያዘው ይኸው ስፍራ ወሳኝ ሳይንሳዊ የሆኑ ምርምሮችም ይካሄዱበታል። ዶራ መኳር የጽዋት ማዕከሉንና መናፈሻው ከዩናይትድ ስቴትስ መንግስት ተልእኮ አኳያ ያለውን ሚና ቃኝታ ያሰራጫችውን ዘገባ ቆንጅት ታዬ እንደሚከተለው ታቀርበዋለች።
ዋሽንግተን ዲሲ የሚገኘው ናሽናል አርቦሪተም የተባለው የጽዋት ቤተ መዘክርና መናፈሻ በጸጥታውና በውበቱ እጅግ ማራኪ ስፍራ ነው። የተቋሙ ኃላፊዎች የሆኑ ሳይንቲስቶች ቅድሚያ ትኩረት የሚሰጡት ተልእኮ አላቸው። እሱም ወሳኝ የሆነውን ይህንን የግብርና ዘርፍ እያደገ መሄዱን በማረጋገጥ የዩናይትድ ስቴትስን ኢኮኖሚ ማሳደግ ነው። የጽዋት መዘክሩ ዋና ስራ አስኪያጅ ሪቻርድ ኦልሰን እንዲህ ሲሉ ያስረዳሉ።
What we do is support the American nursery industry, so you have ornamental landscapes.
የአሜሪካን የችግኝ ኢንዱስትሪ የሚያግዝ ስራ ነው የሚሰራው። ደጅ ማስዋቢያ ተክሎች፣ አበቦች እንዲሁም መስኮችን ለማልበስ የሚሉ የተለያዩ የሳር ዝርያዎች አሉ።
በዩናይትድ ስቴትስ የእርሻ ሚኒስቴር መረጃ መሰረት ለቤትና ደጃፍ ማሳመሪያ በሚውሉ ተክሎች ንግድ ላይ ከተሰማራው ኢንዱስትሪ 13.8 ቢሊዮን ዶላር ገቢ ይገኛል። ወሳኝ የንግድ ዘርፍ በመሆኑ እንክብካቤ ያስፈልገዋል ብለዋል።
We are first and foremost a premier scientific institution.
በዋናነት ከፍተኛ የሳይንስ ተቋም ነው። ሳይንሳዊ ምርምሮች ይካሄዱበታል። የህዝብ መናፈሻም ነው።
በተቋሙ ስራ ላይ የተሰማሩት ሳይንቲስቶች ለአበባና ችግኝ ንግድ ኢንዱስትሪው በመርምር የሚያገኙአቸውን አዳዲስ የተክሎች ዝርያዎችና የቴክኖሎጂ ውጤቶችን ያቀርባሉ። በጽዋት መዘክሩ የአበቦች ዘርፍ ዋና ኃላፊ የሆኑት ሳይንቲስት ኬቪን ኮንራድ የዚህን ጥረት ፋይዳ እንደሚከተለው ያስረዳሉ።
Why develop new plants, the changing climates, changing habitat, new threats?
አዳዲስ የጽዋት አይነቶችን የምናለማው ለምንድነው? የአየር ንብረቱ እየተቀየረ ነባሮቹ አካባቢዎች እየተለወጡ ስለሆነ ከፊታችን አስጊ ሁኔታ ተደቅኗል። በመሆኑም አዲሱን ሁኔታ ለመቋቋም የሚችሉ ተክሎችን መፍጠር እጅግ አስፈላጊ ነው።
ለአካባቢው ነባር በሆኑትና ከሌሎች አካባቢዎችም በሆኑ ተክሎች ዙሪያ ምርምር የሚያካሂዱት ሳይንቲስቶች በተቻላቸው መጠን በአሁኑ ወቅት እየተከሰቱ ያሉትን ስጋቶች ለመቋቋም የሚችሉ ያዝረት ዘረመሎችን በመሰብሰብ ስራ ላይ መጠመዳቸውን ኬቪን ኮንራድ እንደሚከተለው ያስረዳሉ።
There are examples where the gene in a wheat plant or a grape plant has been able to thwart
ለምሳሌ ከባድ አደጋዎችን ለመቋቋም የሚያስችል ዘረመል ያላቸው የስንዴ ወይም የወይን አይነቶች አሉ። እጅግ ወሳኝ የሆኑ የግብርና ምርቶች ላይ ሊደርስ የሚችል ከባድ ውድመት ለመከላከል ትልቅ ጥቅምታ አላቸው።
ይህ የጽዋት መዘክርና መናፈሻ ግቢ በዓለም ዙሪያ ግዙፍ የጽዋት ዝርያ አይነቶችን ካሰባሰቡ ዋና ዋና ማዕከሎች አንዱ እንደሆነ ይነገርለታል። የተቋሙን መናፈሻዎች በየአመቱ ከ600 ሺህ የሚበልጡ ሰዎች ይጎበኙታል። ይህ ግን ለምሳሌ ያህል በየአመቱ ናሽናል ሞል ተብሎ የሚጠራውን አያሌ ታሪካዊ መታሰቢያ ሐውልቶች ያካተተ አካባቢ ከሚጎበኘው 25 ሚሊዮን ሕዝብ አንጻር ሲታይ ከቁጥር የሚገባ አይደለም። የእጽዋት መዘክርና መናፈሻው ካሉት ዋና ዋና መስህቦች መካከል በዩናይትድ ስቴትስ ምክር ቤት ካፒቶል ምስራቃዊ በር ላይ የሚገኙት ረጃጅሞቹ አምዶች ይጠቀሳሉ። የብሔራዊ የጽዋት መዘክሩ ዋና ዳይሬክተር ኦልሰን ታሪካዊ ፋይዳቸውን እንዲህ ሲሉ ነው የሚያስረዱት።
They're pretty iconic here. They were the originals from around 1820s to the Eisenhower administration.
እጅግ ታሪካዊ ቦታ ነው። እነዚህ ከ1820ዎቹ አንስቶ እስከ 1950ዎቹ የአይዘንሃወር አስተዳደር ዘመን የነበሩ አምዶች ናቸው። ከአንድሩ ጃክሰን አንስቶ እስከ አይዘንሃወር ድረስ የነበሩ ፕሬዝዳንቶች ቃል ማላቸውን የፈጸሙት በእነዚህ አምዶች መሃል ነው።
ዩናይትድ ስቴትስ የጃፓኗ ሂሮሺማ ከተማ ላይ የቦምብ ጥቃት ባደረሰችበት ጊዜ ካላንዳች ጉዳት የተረፈው እና የመታመታት እድሜ የጠገበው ድንክዬው ጽድ ሌላው የመዘክሩ አይነተኛ የጎብኚዎች መስህብ መሆኑን የአበቦች ዘርፍ ኃላፊው ሳይንቲስት ኬቪን ኮንራድ አስረድተዋል።
It was up against the wall and the blast went up and over the
ግንብ ተጠግቶ ያደገ ዛፍ ነው። ቦምቡ ሲፈነዳ ግንቡን ዘሎ ታልፎ ስለፈነዳ ዛፉ ምንም ሳይሆን ተረፈ። አየሽ የምትተኪው ዛፍ ከትውልድ ወደ ትውልድ እየተላለፈ አብሮ ይዘልቃል። ያማኪ ፓይን ዛፍ ለዚህ አይነተኛ ምሳሌ ይሆናል።
ሌሎቹም አሜሪካ አረንጓዴነቷን ጠብቃ ለመቶ ዓመታት ትዘልቅ ዘንድ ሳይንቲስቶቹ የሚመራመሩባቸውና ጥበቃ የሚያደርጉላቸው እጽዋት በሙሉ ተመሳሳይ ፋይዳ ያላቸው መሆኑን ሳይንቲስቱ ጨምረው አስረድተዋል።
የተከበራችሁ አድማጭ ተመልካቾቻችን የሮብ ምሽት ሰኔ 14 2015 ዓ.ም ተመረጥ መሰናዷችን እዚህ ላይ ተጠናቋል። አስተያየት እንዲሁም ደግሞ ጥያቄ ቢኖራችሁ @fiamharik የፌስቡክ ገጻችን ላይ በመግባት ኢንቦክስ ልታደርጉልንና እዛ ላይ ልታደርሱን ትችላላችሁ። የምንለጣችሁ መሰናዶችና ጥንቅሮች ለመከታተል ደግሞ amharik.vnews.com ላይ በድረገጻችን ገብታችሁ ማየት ትችላላችሁ። ሳስተናግዳችሁ ያመሸሁት ኤደን ገረመው፣ የምሽቱ ዋና አዘጋጅ ጽዮን ግርማ፣ ፕሮዲውሰራችን ድምጽና ምስል ስታቀናብርልን ከስቱዲዮ የቆየችው ደግሞ ብርሃን ኃይሉ ናት። የድረገጽና ዌቡን ደግሞ ስታስተናብር የቆየችው አባዬ ገበያው፣ እንዲሁም ደግሞ የምስልና ድምጽ ቅንብሩን የቪዲዮን ኤዲቲንግን የሰሩልን ሲሳሽ ናትና ግርማ ደገፋ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ይስጥልን። ደህና ደሩ።